ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ሚያዝያ 23 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ቅዳሜ ሚያዝያ 23 ቀን 513 ቀናት አለፋቸው።
ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በቅድሚያ እንኳን ለዓለም አቀፍ የሰራተኞች ቀን አደረሳችሁ እንላለን። በዛሬ ከሙዚቃ ጓዳ ዝግጅታችን በመንፈሳዊ መዝሙሮች ዙሪያ በዓለም ላይ የኢትዮጵያ ሚና ምን እንደነበረና ከዓለም አቀፉ ሙዚቃ ጋር ልዩነቱን እንመለከታለን። በዚህ በኩል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያደረገችው ግዙፍ አስተዋጽኦ ከዘመን ዘመን እየተሸጋገረ እስካሁን ቆይቷል። በፍቅረ ነዋይ ያበዱ ጥቂት ዘረኞች ሴራ ከሺ አመታት በላይ ጸንታ የቆየችውን ቤተክርስቲያን አንድ ጋት ፈቃ ያደርጋትም። ፈቅድሚያ ዜና።
አርብ ሚያዝያ 22 ቀን ከምዕራብ ጎጃም ቡሬ ከተማ ተነስቶ በመስራቅ ወለጋ ዞን ጊዳያን ወረዳ ወደምትገኘው ጉትን ከተማ በዝማም መላለሻ አውቶብስ ተሳፍረው ሲጓዙ የነበሩ ዜጎች በአገዛዙ ባለስልጣኖች ተደግፎ በሚንቀሳቀሰው የኦነግ ሸኔ ቡድን አሸባሪዎች ጥቃት ደርሶባቸው ቢያንስ 15 ሰዎች በአሰቃቂ ሁኔታ መገደላቸውን የዓይን እማኞች ገልጸዋል። አሸባሪዎቹ አውቶቡሱን አስቆመው ተሳፋሪዎቹን ካስወረዱ በኋላ ኦሮምኛ ቋንቋ የማይናገሩትንና ማሮች ናቸው ብለው የተረጠሯቸውን ቢያንስ 15 ሰዎች የገደሉ ሲሆን ቁጥራቸው ያልተገለጸ ሰዎች ያካል ጉዳት የደረሰባቸው መሆኑም ተነግሯል። አሸባሪዎቹ አውቶቡስ ወደ ጎጃም እንዲመለስ በማድረጋቸው ኦሮምኛ ቋንቋ በሚገባ በመናገራቸው ብቻ ከሞት የተረፉ ወደ 28 የሚሆኑ ተሳፋሪዎች በእግራቸው ወደ ወለጋ ለመሄድም ተገደዋል። ከቀን ወደ ቀን በተለይ በወለጋ አሸባሪዎች እንቅስቃሴና ጥቃት እየጨመረ ሄደ ሲሆን አገዛዙ እንኳን ሊቆጣጣራቸው ይቀርና በትጥቅና በገንዘብ እገዛ ያደረገ ይበልጥ ያጠናከራቸው ይገኛልም ተብሏል። ሚያዝያ 19 ቀን በደቡብ አካባቢ በቤንቺ ሺኮ ዞን በደቡብ ቤንቺ ወረዳ ዳንቺ በመትባል ቀበሌ ውስጥ የታጠቁ አሸባሪዎች 6 የሚሆኑ የቀበሌው ነዋሪዎችን በአስተቃቂ ሁኔታ መግደላቸውን የአይን ማኞች ተናግረዋል። ህይወታቸውን ካጡት ሰዎች መካከል 3ቱ የተገደሉት አሸባሪዎቹ በተቀመጡበት ቤት በላያቸው እሳት ተለኩሶ እንዲቃጠሉ በማድረጋቸው ነው ተብሏል። የተገደሉት 4 ወንዶችና 2 ሴቶች ሲሆኑ አብዛኛው የወረዳው ነዋሪ ቤት ንብረቱን ጥሎ የተሰደደ መሆኑን ተናግሯል። በተመሳሳይ ዜና አርብ ሚያዝያ 2 ቀን ከአሶሳ ተነስቶ መተከል ዞን ጉባ ወረዳ ወደምትገኘው ማንኩሽ ከተማ በደብል ፒካፕ ተሽከርካሪዎች ሲጓዙ በነበሩ ተሳፋሪዎች ላይ የጉምዝ አሸባሪዎች ጥቃት ሰንዝረው ጉዳት ያደረሱ መሆኑን ከአካባቢው ከተገኘ መረጃ ማወቅም ተችሏል። በአራት ደብል ፒካፕ መኪናዎች በወታደሮች ታጅበው ሲጓዙ የነበሩት 12 የፋዊ የጤና ሳይንስ ኮሌጅ ምልምል የጤና ባለሙያዎችን ጭነው ሲሆን በጥቃቱ ምን ያህል ሰዎች እንደሞቱ ለማወቅም አልተቻለም። ከጥቃቱ በኋላ ፒካፕ መኪናዎች መቃጠላቸውም ታውቋል። በመኪናዎቹ ውስጥ 3 አጃቢ የልዩ ኃይል አባላት 3 ተማሪዎችና የመኪናዎቹ ሾፌሮች እንደነበሩ የታወቀ ሲሆን ጥቃት ከተሰነዘረባቸው መካከል 2ቱ አምልጠው ማንኩሽ ከተማ የገቡ መሆናቸውን የአይን ማኞች ተናግረዋል። በሌላ ዜና የሚኒስትሮች ምክር ቤት ተብየው ቀዳሜ ሚያዝያ 23 ቀን ወነግ ሸኔና ህዋት የተባለው የውያኔው ቡድን በአሸባሪነት እንዲፈረጁ የወሰነ መሆኑን ገልጾ ጉዳዩን ለፓርላማ ተብየው የሚያስተላልፍ መሆኑንም አስታውቋል። በርካታ ሽብር ተግባሮቹን ለአመታት ሲካሄዱ የነበሩ አሸባሪ ቡድኖችን አሁን አሸባሪ ናቸው ብሎ መሰየም ጊዜ ያለፈበትና የህዝብን ቁጣ ለማብረድ የታለመ ሊሆን ቢችልም መላው የኢትዮጵያ ህዝብ ሁለቱም ቡድኖች አሸባሪ ብሎ ከደመደመ አመታት ያስቆጠረ መሆኑም ይታወቃል። አርብ ሚያዝያ 2 ቀን የሱዳን ታጣቂዎች ከሱዳን ድንበር 70 ኪሎ ሜትር ርቀት ላይ በሚገኘው መንዶካ በሚባለው የኢትዮጵያ ግዛት ልዩ ስሙ አንዲብሉ በሚባለው አካባቢ የሚገኘውን የባለ ሀብቶች የእርሻ ካምፕ ማቃጠላቸውን በቦታው የነበሩ የወረዳው ኃላፊዎች ለዜና ተቋሞች ከሰጡት ማብራሪያ ለማወቅ ተችሏል። የአካባቢው ሚሊሻና ሌሎች የጸጥታ ኃይሎች በወሰዱት እርምጃም የሱዳን ታጣቂዎች ወደመጡበት እንደተመለሱም ተነግሯል። ካለፈው ጥቅምት ወር ጀምሮ የሱዳን ወታደሮች ሰፊ የሆነ የኢትዮጵያን መሬት በወታደራዊ ኃይል መያዛቸው የሚታወቅ ሲሆን አገዛዙ ሱዳን የወሰደችውን መሬት ለማስመለስም ሆነ በየጊዜው ታጣቂዎቿ የሚያደርሱትን ጥቃት ለመቋቋም የወሰደው እርምጃ ለመኖሩ ብዙዎችን አሳዝኗል። 5 የአሜሪካ ሴኔተሮች በቅርቡ በአፍሪካ ቀንድ የአሜሪካ ልዩ መልእክተኛ ሆነው ለተሾሙት ግለሰብ በጻፉት ደብዳቤ ስለ ትግራይ አጠቃላይ ሁኔታ በኢትዮጵያ ውስጥ እየተካሄደ ስላለው ዘር ተኮር ጥቃትና እንዲሁም በግንቦት ወር ስለሚካሄደው ምርጫ ተብዩ ያላቸውን ስጋት በጉልህ ገልጸዋል። ቤንጃሚን አልካርዲን፣ ኮር ቡከር፣ ቲም ኬይን፣ ጃኪ ሮሰንና ኤድዋርድ ጀማሪያ ተባሉ እነዚህ አሜሪካ ሴናተሮች በጻፉት ደብዳቤ ትግራይ ውስጥ በተከሰተው ጦርነት 1.7 ሚሊዮን ህዝብ መፈናቀሉንና 62000 የሚሆነው ደግሞ አገር ጥሎ የተሰደደ መሆኑን ገልጸው በትግራይ የሰብአዊ እርዳታ አቅርቦት እንዲረጋገጥ፣ የሻቢያ ጦር ከትግራይ እንዲወጣ፣ የመብት ጥሰቶች በገለልተኛ አካሎች እንዲመረመሩና ጥፋተኞች ለፍርድ እንዲቀርቡ በሚያስችሉ ስራዎች መልእክተኛው ትኩረት ሰጥተው እንዲሰሩ ማሳሰበዋል። ሴናተሮቹ በጻፉት ደብዳቤ በበንሻንጉል ጉምዝ፣ በኦሮሚያ፣ በደቡብና በአማራ ክልል ብሔርን መሰረት ያደረጉ ጥቃቶች እንዳሳዘናቸው ገልጸው በኢትዮጵያ ሰላም ርቀና መቻቻል እንዲፈጠር መስራት እንዳለባቸው መልእክታቸውንም አስተላልፈዋል። በግንቦት ወር የታቀደውን ምርጫ ተብዮን ማስመልክቶ የምርጫው ሂደት አሁን ባለበት ሁኔታ የዓለም አቀፍ መመዘኛዎችን ሊያሟላ የሚችል ሚዛናዊ ግልጽና ነጻ የሆነ ምርጫ ማካሄድ እንደማይቻልም ማስታውቋል። በርካታ የፖለቲካ ድርጅቶች ራሳቸውን ከምርጫው ያገለሉበት ምርጫ መሆኑንና የተቃዋሚ ድርጅቶች መሪዎችን መታሰራቸውንም ማስታውሰዋል። በተያያዘ ዜና በትግራይ ውጊያው እንዲያበቃ የእንግሊዝ መንግስት አስፈላጊውን የዲፕሎማቲክና ሌሎች ጫናዎች በአገዛዙ ላይ እንዲጥል ሃውስ ኦፍ ኮመንስ የተባለው የእንግሊዝ የታችኛው ምክር ቤት ማሳሰቢያ አቅርቧል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
አርብ ሚያዝያ 21 ቀን 1969 ዓመተ ምህረት
ከ44 ዓመታት በፊት
ሜይዴይ ዓለም አቀፍ የሰራተኞች ቀንን በዋዜማው ለማክበርና በአጋጣሚውም የፋሽስቱን ደርግ አምባገነናዊ አገዛዝ ለመቃወም በወጡ ላባደሮች፣ ተማሪዎች፣ መምህራንና ሴቶች ላይ የደርግና የመኢሶን ካድሬዎች የጅምላ ጭፍጨፋ አካሄዱ። ከግራዚያኒው የካቲት 12929 ፍጅት የተቆረጀ ነበር። በሽዎች የሚቆጠሩ የኢሃፓ አባላትና ደጋፊዎች ሰማት ሆኑ። በማግስቱ ቅዳሜ ፋሽስታዊው ደርግ የሰማቱን አስከሬን የተገደሉበትን ጥይት በዛት ቆጥሮ እያስከፈለ በማች ወላጆች ላይ ሌላ ግፍ ፈጸመ። ሰማዕታቶቻችንን ሁሌም እንዘክራለን። አርማቸውን አንግበን እስከ ድልም እንጓዛለን። ሚያዝያ 23 ዓለም አቀፍ የሰራተኞች ቀን። የኢትዮጵያ ሰርቶ አደር ህዝብ ፍዳ አላከተመም። ከመተነት የታሪካዊ ቀን ሲከበር የኢትዮጵያ ላባደርና ሰርቶ አደር ህዝብ በአጠቃላይ ላይ የቀጠለው ፍዳ በቁጭት የምንዘክረው ሆኖ ቆይቷል። የመጀመሪያውን የሰራተኛ ማህበር ለማቋቋም ከባድ ትግል ተካሂዶ የነ አበራ ገሙን ህይወትም የወሰደ ቢሆንም ማህበሩን አድርባይ መሪዎች እነ በየነ ሰለሞን ላገዛዙና ለአሜሪካ አስረክበው ተጠቅሞች አድርገው ካቆዩት በኋላ በየካቲት አብዮት ኢሃፓና ላባደሩ በትግል አድርባዮቹን መሪዎች አስወግደው ማህበሩን የሰራተኛውን መብት ጠባቂ ሊያደርጉት ጥረው ነበር። ሰርቶ አደሩ ህዝብ ስልጣን የያዘውንና የሰራተኛውን መብት የተቃወመውን ወታደራዊ አገዛዝ በጽናት ታግሎ እነ ማርቆስ አጎስ አይነት ቆራጥ መሪዎችን ላብዮቱና ለህዝብ አበርክቷል። የሰራተኛውን የመደራጀት መብት ለማስከበር የተካሄደው ትግል ሰርቶ አደሩ ህዝብ በመላ ኢትዮጵያ ኤርትራንም ጨምሮ በአንድነት ያካሄደው ትግል እስከዛሬ ለሰርቶ አደሩ ህዝብ አርአያ እንደሆነም አለ። በተለይም ፋሽስቱን አገዛዝ ዘረኛው አገዛዝ ተክቶ የሰራተኛውን የመደራጀት መብት መከልከልና ነጻ ማህበር እንዳይኖራቸው ማድረግ ብቻ ሳይሆን ሰራተኛውን በብሔር መከፋፈልን በማስፈናቸው የሰርቶ አደሩ መከራ ጨመረ እንጂ አልቀነሰም። በወንጂ ስኳር ፋብሪካ የሆላንድ ባለቤቶች ዘረኝነትን እንዳልቀመሰ ሁሉ ለቻይና ዘረኞች ተጋልጦ ተሰጥቶ በብሔሩ የተነሳ ተጠቅቶ ስቃዩ ቢጨምርም ሰርቶ አደሩ ለኢትዮጵያ ህልውናና ደህንነት እስከዛሬም ትግሉ አልተቋረጠም። በትግል ከጎኑ ሆኖ የቆየው ኢሃፓ አሁንም ትግሉን ቀጥሏል። እናም ነው የኢሳማን ትግል ዓላማ እንደቀጠለው ሁሉ ማለት ነው። አያሌ ሰርቶ አደሮች የህዝብ ትግል አካል ሆነው ተሰውተዋል። ዛሬም በትግል መስካሉ علما قص يسراتين يشكان انسنا كبر اهونم يسرتو ادرو حزب علما كغب اندال درسنا فداون باسنجي اندال قنسا نغنزبالن يباس بلو كنرو مكرا بتچماري يا غرون هلونا لارغا اغالطو بتال دابادرو بتقلالا يسرا ماقوم ادما بتغنا يفيودالون اغزاز ادبي ليسطو يمكروتن دوغامد اندادرغو ولو يهننم زرنيا اغزاز درجيتوننا ككوتطراچو نصادرغو بغارا بادمانا امس تهز بغار اندونو اندميصراچو ترتر يلنم يلابادر مساريا የሳማ ቆማድማነውና የሚበዘብዙትና የሀገር ጠላቶች የሆኑትን በቁርጥ ታግሎ አገሩን ያስከብራል። ዘረኞቹ ቻይና ለባደሩን እንዲዘርፍ ብቻ ሳይሆን እንዲደበድብን ፈቅደው በቻይና ፋብሪካ ሰርቶ አደሩ ማህበር እንዳይኖረው ተባብረው እስካሁንም የሰርቶ አደሩን ስቃይ አባብሰው ይገኛሉ። በመሆኑም የህዝብ አንድነት ወሳኝ ቦታን እንደያዘ ሁሉ የሰርቶ አደሩ በየማህበሩ በነጻ መደራጀትና መተባበር ለድል ዋስትና እንደሆነ መታወቅ ያለበት ነው። አንድነታችን ይጠንከር ሰርተደሩ ህዝብ በነጻ ይደራጅ የሰርተደሩን ህዝብ ማሪዎች ካበራገሙ እስከ ማርቆስ አጎስ እንዘክራቸዋለን ህዝብ በቆራጥና በተባበረ ትግላችንና ይሆናል የሰፊዎች ጨቋኞች በጋራ ትግላችን ይውደሙ በዛሪ ከሙዚቃ ጓዳ ዝግጅታችን በመንፈሳዊ መዝሙሮች ዙሪያ በአለም ላይ የኢትዮጵያ ሚና ምን እንደነበረና ከአለም አቀፉ ሙዚቃ ጋር ልዩነቱን እንመለከታለን። በዚህ በኩል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያደረገችው ግዙፍ አስተዋጽኦ ከዘመን ዘመን እየተሸጋገረ እስካሁን ቆይቷል። በፍቅረናዋ ያበዱ ጥቂት ዘረኞች ሴራ ከሺ አመታት በላይ ጸንታ የቆየችውን ቤተክርስቲያን አንድ ጋት ፈቃ ያደርጋትም
ጋጓዳ በየሁለት ሳምንቱ ቅዳሜ በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ እየተጋጀ የሚቀርብ የኢትዮጵያ ሙዚቃን አመጣጥ እድገትና አሁን ያለበትን ሁኔታ የምንዳስስበት ፕሮግራም ነው።
የተከበራችሁ አድማጮቻችን ይህ በኢሃፓ እየተዘጋጀ የሚቀርበው የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየሁለት ሳምንቱ የሚተላለፈው ከሙዚቃ ጓዳ የተሰኘው ፕሮግራም ነው።
በዚህ ፕሮግራም ውስጥ የኢትዮጵያን ህዝብ ሙዚቃዊ ባህልና አስተውል የምንትልበትና ኢትዮጵያ በዓለም አቀፉ የሙዚቃ መድረክ ላይ ያላትን ድርሻ የምንመለከትበት በመንፈሳዊ መዝሙሮች ዙሪያም የኢትዮጵያ ሚና ምን እንደሚመስል በአሰራር ስንቱ ላይ እንዲሁም ከዓለም አቀፉ ሙዚቃ ጋር ልዩነቱ ምን እንደሚመስል እንመለከታለን። በሁለቱ ታላላቅ የኢትዮጵያ እምነት ደብሮች ማለትም በክርስትናና በእስልምና ሃይማኖት ዙሪያ ኢትዮጵያ ያላትን አስተዋጽኦ በቅርበት እናያለን። በውስጣዊ የብሔረሰቦች ሙዚቃ ላይም ያለውን ያስተራር ተመሳሳይነትና ዝምድና እንዳስሳለን። በሰው ድምጽ ሊዘመር የሚችል ለጸሎት የሚያገለግል አንድ ወጥ የሆነ አዘማመር በጠሪና መላሽ መልክ የሚዘም ዜማ ከያሬድ በፊት በእምነት አካባቢ ነበር የሚሉንን በተለይም የአውሮፓውያንን ሊቃውንት የኢትዮጵያ ሙዚቃ ስልት ከውጭ እንደመጣ አድርገው ሊያሳምኑ መሞከራቸውን አስመልክቶ ያለመሆኑን ተጨባጭ ሙዚቃዊ ምሳሌዎችን በማዳመጥ ግንዛቤያችንን እናዳብራለን። እነዚህን የመሳሰሉ ጥያቄዎችን ለመመለስ ከነሱ ሊወሰድ ይችላል የተባለላቸውን አካባቢዎች የመካከለኛው ምስራቅ ኦርቶዶክስ ሃይማኖት እምነት ዙሪያ በተለይም የሶሪያን፣ የግሪክን፣ የአውሮፓውያንን ማለትም የባይዛንቲን ግሪጎሪያን ቻንት እንዲሁም ቅርበት የሚያሳየውን በኢንዶኔዚያ የጋሜላንን ሙዚቃ እናዳምጣለን።
በቅድሚያ የጋሜላንን የሙዚቃ ይዘት እንመልከት። አንክሉንግ ከሁለት እስከ አራት በሚደርሱ ቀርከሃዎች የተሰራ ነገር ግን በእጅ የሚመታና የተወሰኑ ድምጾችን ብቻ የሚያስገኝ የሙዚቃ መሳሪያ ነው። ይህ መሳሪያ እንደ እምቢልታ በአስተንፋሽ አይስራንጂ አጫውቱ ኮሎቶሚክ የሆነ በህብረት የተለያየ ድምጽ በመፍጠር የሚሰራ ነው። በጊዲዮሌና በበርታ ማህበረሰብ ውስጥ የምናገኘው የእምቢልታ አጫውት ይመሳሰላቸዋል። ከሰባተኛው ምዕት ዓመት ጀምሮ በጥቅም ላይ ውሏል የሚባልለት ይህ የአንክሉንግ ሙዚቃ በደቡብ ምስራቅ እስያ የተስፋፋ መሆኑና የሙዚቃ አሰራር ምንጩ ምዕራብ ያቫ በኢንዶኔዥያ ውስጥ እንደሆነ ይነገራል። በዚሁ ስፍራ ሱንዳኒስ ከሚባል ማህበረሰብ እንደተገኘም ይወሳል። ሱንዳኒስ የሚለው ቃል ሱዳን ከሚለው የወጣ እንደሆነና እንዳልሆነ ዝምድናውንም ለማወቅ ጥናት የሚጠይቅ ጉዳይ ይሆናል። ለጊዜው ግን ከሙዚቃው ይዘት ስንነሳ አንክሉንግ ጋሜላን ከኢትዮጵያዊው ያሬዳዊ ዜማ ጋር በዜማ አሰራር ቃናው ይቀራረባል። ሆኖም ግን በጣም የተቆራረጡ ድምጾች የሚገጣጠሙበት አይነት በመሆኑ የያሬድን ሰፊና ርክርክ የሞላበት ሙሉ ዜማን ለመጫወት የሚቸገር የሙዚቃ መሳሪያ እንደሆነ መመልከት ይቻላል። ትንሽ ቅርበት የሚያሳየው መሳሪያ ሱሊንግ የተባለው ከሸንበቆ የተሰራ ከአምስት እስከ ሰባት ቀዳዳዎች ያሉት ዋሽንት ነው። በተለይ በጋሜላን የሙዚቃ አደራደር ስልት በድምጽ የመዘመር ባህል የተለመደ አለመሆኑን ከድምጹ መሰላል ውሱንነት መገንዘብ ይቻላል። ኢንዶኔዥያኖች በኢዶፎንስ ማለትም የብረት ሙዚቃ መሳሪያዎች የዳበሩ በመሆኑ የድምጽ ሙዚቃን ከውጭ የጨመሩት እንደሆነ የአንክሉንግ ሙዚቃ ታሪክ ይነግረናል። ይህ የሙዚቃ አይነት በኢንዶኔዥያ የጀመረው በሰባተኛው ምዕት ዓመት ገደማ መሆኑ ለያሬድ ዜማ ድርሰት እድሜ ጠገብነት የሚመሰክር ነው። ምክንያቱም የያሬድ ሙዚቃ የተገኘው በስድስተኛው ምዕት ዓመት ውስጥ ነው። ልጅ ለአባቱ ማውረስ የተለመደ አይደለም። የፊተኛው ከኋለኛው እንዳይወርስ የእድሜ ገደብ ያግደዋል። ሙዚቃዊ ምሳሌውን እነሆ። ምሳሌ አንድ የጋሜላን አንክሉንግ አዘማመር።
ነው ድምጹ ለመሳሪያው ተጨማሪ ተደርጎ ወይም ባናቱ ላይ ታዝሎ የገባ መሆኑ ይታያል። ምክንያቱም መሳሪያውና ድምጹ አንድ አይነት አሰራር አይከተሉም። የሰው ድምጽ መዝሙር በዚህ ሙዚቃ ላይ ዘግይቶ የተጨመረ መሆኑ በግልጽ ያስታውቃል። ያሬድ ዜማ የተደረሰው ግን ለሰው ድምጽ ብቻ መሆኑ ሌላው መለያ ነው። ግፋቢል ፐርከሽን አጃቢ የምት መሳሪያዎች የሪትም ድጋፍ ይሰጣል በመሆኑም በኢንተርሉድም ሆነ በፕሬሉድ የመሳሪያዎች አሰራር ቴክኒክ አልተዋቀረም። ያሬድ ዜማም ለመሳሪያዎች አተረጓጎም አመቺ አይደለም። በተለይም በጆሮ ድምጻ ትክክለኛውን ድምጻ አግኝቶ ለመተርጎም ያስቸግራል። ያሬድ የሙዚቃ ምልክቶችን አብሮ ባይፈጥር ኖሮ ዜማውን ሳይበረዝ እስካሁን ድረስ ለማቆየት ባስቸግርም ነበር። የመሳሪያዎችን የድምጽ ለዛም የሚፈታተን ዜማ በመሆኑ በጥንቃቄ ይሰራ የሚገባው ነው። በዚህ ረገድ ያሬድን መዝሙሮች በሀገር ባህል መሳሪያዎች የሚያጅቡ ባለሙያዎች ከፍተኛ ጥንቃቄ ሊያደርጉ ይገባል። በቀላሉ ከውጭ የሙዚቃ መሳሪያዎች በተለይም ፔንታቶኒክ መሳሪያን ከሚከተሉ ሀገሮች ባህላዊ ሙዚቃ ጋር ሊደባለቅ ይችላል። ለማንኛውም መሳሪያዎቹን እንቀጥል። የሚከተለውን የግሪክ ኦርቶዶክስን ሞኖፎኒክና የዩኒሳን አዘማመር ጠባይ ያለውን ዜማ እናዳምጥ። ለማንኛውም መሳሪያዎቹን እንቀጥል። የሚከተለውን የግሪክ ኦርቶዶክስን ሞኖፎኒክና የዩኒሳን አዘማመር ጠባይ ያለውን ዜማ እናዳምጥ። ምሳሌ 2 የግሪክ ኦርቶዶክስ የጸሎት ዜማ።
የሚከተለው የምስራቅ ኦርቶዶክስ ቤተክርስቲያን ኢስተርን ሮማን ወይም ባይዛንቲን መሰረቱ በሜዲትራኒያን ምስራቃዊ ክፍል ነው። በጸሎት ጊዜ የሚካሄደው ዝማሬ እነሆ። ምሳሌ 3 የግሪጎሪያን ቻንት።
Oh.
የሚቀጥለው ማገናዘቢያ ዜማ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጸሎት ዜማ ነው። ቅዱስ ያሬድ በቅዳሴው ክፍል ለሰሞንኛው ቄስና ዲያቆን እንዲሁም ለመመናኑ የተለያየ የዜማ አይነት አብጅቷል። ምሳሌ 4 የወረብ መዝሙር
Thank you.
የኢትዮጵያ ተዋህዶ ቤተክርስቲያን መዝሙር በተለይ በወረብ ክፍል ደብተራዎች ከፍተኛ እንቅስቃሴ የሚያደርጉበት የዜማ አይነት ነው። ይህ ክፍል ባባላቱ ማለትም በዜማ ሊቃውንት አዳዲስ ድርሰቶችን ማፍራት የሚያስችል ነው። የምስጋና ዜማ እንደመሆኑ መጠን በሽብሸባ በከበሮ በእልልታና በጭብጨባ የሚታጀብ ነው። አሰራሩ ቀደም ሲል ካደመጥናቸው ምሳሌዎች ጋር የሚቀራረብ አይደለም። ሰፊና ጥልቀት ያለው የዜማ ስልትን የሚከተል ነው። የሚከተለው ደግሞ ሶስተኛው ክፍል የያሬድ ማህሌት ነው። ምሳሌ 5 የማህሌት ዜማ
Ah.
ማህሌት ወይም ሰዓታት ሌሊት የሚካሄድ በከፍተኛ የሃይማኖት ሊቃውንት የሚመራ የድጓ ትርጓሜ የሚደመጥበት የዜማ ባህሪውም በመቋሚያ በጸናጽል እየታገዘ በዝማሜ የሚቀርብ ነው።
የሚቀጥለው የአውሮፓውያንን የክርስትና ሃይማኖት የጸሎት ዜማ ስልት መሰረት የጣለ ነው። በጾም ጊዜ በእንግሊዝኛ የሚካሄደውን የባይዛንቲን ኦርቶዶክስ ዜማ ነው። ምሳሌ 6 ኦርቶዶክስ ባይዛንቲን
Blessed art thou, O Lord, teach me thy statutes. Blessed are the blameless in the way who walk in the law of the Lord.
In a great humility, O my life and my Christ, and the armies of the angels are for me. As they sing the praise of thy submissive
love. Blessed are they that search out his testimonies, with their whole heart shall they seek after him.
የሚከተለው ደግሞ የሶሪያ ኦርቶዶክስ ዜማ ነው። የሶሪያ ኦርቶዶክስ ቤተክርስቲያን የጸሎት ዜማ የተወረሰው ከጥንት ሱሜሪያንና አካዲያን እንደሆነ ይነገራል። ምሳሌ 7 የሶሪያ ኦርቶዶክስ ዜማ
የሚከተለውን እንመልከት። ምሳሌ 8 የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዳሴ። ያጥሩ ድምጽና ያዘማመር ጠባዩ የቄሱና የዲያቆኑ ምንባብ የዜማው ሞድ ወይም ስልቱ በርካታ አሰራሩ ካዳመጥናቸው ጋር ሁሉ ይለያዋል።
የተከበራችሁ አድማጮቻችን ኢትዮጵያን የሚጠሉ ባዳን ኢትዮጵያ እንደ ሀገር ታውቃ እንዳትኖር በትኖርም በአዲስ መልክ እንጂ የጥንት ታሪኳን በመያዝ እንዳይሆን መፈለጋቸውና ውስጥቱን ሲሸርቡ መኖራቸው ለምን እንደሆነ ግልጽ ነው። በታሪክ የበላይ እኛንን ለማለት ከመፈለግ አኳያ የሚያደርጉት ነው። ለዚህም ተግባር ነው የኢትዮጵያ ስልጣኔን ሲያንኳስሱ የኖሩት። የሬድን ማህሌታዊ እውቅና ማሳጣት ወይም ስለሱ ምንም አለመዘገብ የሴራው ማጋለጫ አንዱ ክፍል መሆኑን ያሳያል። ኢትዮጵያ እንደ ሀገር መቀጠሏ የነሱን ምኞት ስለሚያደናቅፍ ቢቻል ታሪኳ ከቅዱስ ቁርአንና ከመጽሐፍ ቅዱስ ውስጥ ተሰርዞ ቢወጣ ደስታውን አይችሉትም። ይሁን እንጂ ነብር ዝንጉርጉርነቱን ኢትዮጵያዊ ኢትዮጵያዊነቱን መለወጥ ይቻላልን ሲል መጽሐፍ ቅዱስ የጠቀሰውን ማስለወጥ አዳግቷቸዋል። ጥያቄው የትውልዱን ምላሽ የሚሻ በመሆኑ እውነቱን በመናገር የወንጌልን መስክርነት እውን ማድረግ አለበለዚያም
ኢትዮጵያ በውጭ ኃይላት ተጠፍጥፋ የተሰራች አገር ነች ብሎ ባዕዳን እንደሚፈልጉት ዋሽቶ መመስከር ነው ምርጫው። ኢትዮጵያ ለዘመናት በነጻነት ስትኖር ህዝቧ ባንድነት ሆኖ የጠላትን ደባ እንዳመጣጡ ሲመልስ አይበገሬ መሆኑን ሲያስመሰክር መኖሩ ሐቅ ነው። ዛሬም ቢሆን የትውልዱ ፍሬዎች ለእምነታቸው በጽናት በመቆም አንገታቸውን ለካራ ሲሰጡ ተስተውሏል። ባዕዳን የመሳሪያ ትጥቃችንን ወርሰው በመትኩ ብዕር ስላዋሱን በማናውቀው ጉዳይ የውለታ ፍሪማ አኗሪዎች ሆነን የገዛ አገራችንን ክፍል አንፈልገውም እያልን እንድንፈርምና እየመነመን እንድናልቅ እያደረጉን ነው። ለነገሩ ጠላት በጎ ካሰበ ለምን ጠላት ይባላል? ይህን የመሰለውን በዓለም አደባባይ አኩርቶ ሊያሳይ የሚችል የብዙ ዘመን ባህል ያለው ህዝብ መሰረቱን ለማጥፋት የሚፈለግበት ምክንያቱ ግልጽ ነው። የሀብት ብዛት ጉራን፣ ታሪክ አልባ ስልጣኔ ባዶነትን ከመጋበዝ ውጭ ሌላ ድግስ እንደሌለው ጊዜው አሳይቶናል።
አድማጮች፣ በዚህ ፕሮግራም ስለ ያሬድም ሆነ ስለ ኢትዮጵያ ታላቅ የባህል መዲናነት መጠነኛ ግንዛቤ ያገኛችሁ እንደሚሆን ተስፋ አለን። ኪነ ጥበብ የህዝብ ነው። ኪነ ጥበብ በጊዜያዊ ጥቅም አይጭበረበርም። አማትሮ ርቀትን፣ አስቦ ጥልቀትን መመርመር የሚያስችል ጥበብ ነውና ያሬድ ለወገኖቹ ኢትዮጵያውያን ሁሉ የጊዜ ድንበርን ተሻግሮ እስካሁን ድረስ አኩሪ የታሪክ ጠበቃ የሚሆን ታላቅ ቅርስ ትቶልን በማለፉ እናመሰግነዋለን። ቅርስን መንከባከቡ የየትውልዱ ኃላፊነት ይሆናል። በሚቀጥሉት ፕሮግራሞቻችን የኢትዮጵያውያን እስልምና ሃይማኖት ዜማና የኢትዮጵያ ዓለማዊ ሙዚቃ አሰራር ጥበብን በተከታታይ ፕሮግራሞች እናቀርባለን። ከሁለት ሳምንት በኋላ በሚናቀርበው ፕሮግራም እስከምንገናኝ ድረስ ደህና ሁኑ። ጤና ይስጥልን።